ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ መጋቢት 13 2016 ዓ ም ዝግጅታችን ጀመረ። ለደን ምንጣሮ በመጓዝ ላይ ሳሉ ምስራቅ ጎጃም ላይ በፋኖ ታጣቂ ቡድን የተያዙ የቀን ሰራተኞች ከ25 ቀናት በኋላ መለቀቃቸውን ቀጣሪ ድርጅቱ አስታውቋል።
ዛሬ ነው የተለቀቁት። ደብረ ማርቆስ ከተማን አልፈዋል። በዘን ከተማ ላይ ምግብ የተዘጋጀላቸው እንዲበሉ ማለት ነው። ለራሳቸው የሚያድሩትም እዛው ነው።
የቀጣሪው ኒኮቲካ ኮንስትራክሽንና ትሬዲንግ ድርጅት ዋና ስራ አስኪያጅ አቶ ደሳለኝ አበበን ነው ቀደም ብለን የሰማናቸው። የአማራ ፋኖ በጎጃም ቃል አቀባይ በበኩላቸው የተቀበሉት ገንዘብ እንደሌለ ገልጸው አስተባብለዋል። ዝርዝሩ ጉዳይ በምሽቱ ስርጭታችን ይደመጣል። እንደምንላችኋል፣ እንደምን አምሽታችኋል አድማጮቻችንና ተመልካቾቻችን። ሳስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። ብርሃን ኃይሉ በቅንብሩ አብራኛለች። ዋና አዘጋጃችን ጽዮን ግርማ ናት። ዝግጅታችን እስከ ምሽቱ 4 ሰዓት ድረስ ሲደመጥ ይቆያል። እናንተም እስከ ዝግጅታችን ማብቂያ ድረስ አብራችሁ እንድትቆዩ አስቀድመን እንጋብዛለን። ከሁሉ በፊት አጫጭር የዓለም ዜናዎች ይሰማሉ። አስማማዋየ ነው ይጠብቃችኋል።
በድጋሚ እንደምናምሽታችኋል ተመልካቾቻችንና አድማጮቻችን። የዓለም አጫጭር ዜናዎች ይዤላችሁ የቀረብኩት አስማማዋየ ነው ነኝ። በዜናዎቻችን የዓለም አቀፍ የገንዘብ ድርጅት IMF የልዑካን ቡድን በኢትዮጵያ እንደሚገኝ መነገሩ፣ የዩጋንዳው ፕሬዚዳንት ዮዌሪ ሙሴቬኒ ልጃቸው የአገሪቱ መከላከያ ኃይል እንዲመሩ መሾማቸው፣ እንዲሁም ሩሲያ በዩክሬን የኤሌክትሪክ ኃይል አገልግሎት ማሰራጫዎች ላይ ጥቃት መሰንዘሯን የተመለከቱና ሌሎች ዘገባዎችንም አካተናል። ወደ መጀመሪያው ዜና ሳልፍ የዓለም አቀፉ የገንዘብ ድርጅት IMF የልዑካን ቡድን በኢትዮጵያ እንደሚገኝ አንድ ከፍተኛ የገንዘብ ሚኒስቴር ባለሥልጣን በመጥቀስ ሮይተርስ ዘግቧል። ለዋና አበዳሪዎቿ ክፍያ የመፈጸሚያው ጊዜ የደረሰባት ኢትዮጵያ ለኢኮኖሚ ማሻሻያ ፕሮግራሟ የሚውል 3.5 ቢሊዮን ዶላር ብድር ለማግኘት ከገንዘብ ድርጅቱ ጋር በመነጋገር ላይ መሆኗን ጉዳዩን የሚያውቁ ሶስት ምንጮች ነግሮኛል ሲል ሮይተርስ ዘግቧል። የብድር ጥያቄን በተመለከተ ለመነጋገር አንድ ቡድን ወደ ኢትዮጵያ እንደሚላክ የገንዘብ ድርጅቱ ቃል አቀባይ ጁሊ ኮዛክ ባለፈው ወር አስታውቆ ነበር። IMF አንድ የልዑካን ቡድን አዲስ አበባ እንደሚገኝ ማረጋገጡን ዘገባው አመልክቷል። ለኢትዮጵያ ኢኮኖሚ ማሻሻያ ፕሮግራም ድጋፍ ማድረግን በተመለከተ ከመንግስት ጋር ገንቢ ውይይት ለማድረግ የIMF ልዑካን በአገሪቱ ይገኛል ሲል የድርጅቱ ቃል አቀባይ አስታውቋል። ኢትዮጵያ የብድር ክፍያዋን በተመለከተ እስከሚቀጥለው ዓመት ድረስ እፎይታ እንዲኖራት ያቀረበችው ጥያቄ እስከ ያዝነው የፈረንጆች ወር መጨረሻ ድረስ ከIMF ብድር የማታገኝ ከሆነ ተቀባይነት አያገኝም ሲል የፓሪስ ክለብ በመባል የሚታወቀው የአበዳሪ ሀገራት ቡድን ባለፈው ታህሳስ አስጠንቅቆ ነበረ። ኢትዮጵያ ባለፈው ታህሳስ ለዩሮ ቦንድ መክፈል የነበረባት 1 ቢሊዮን ዶላር መፈጸም ባለመቻሏ በአፍሪካ ዕዳዋን መክፈል ያልቻለች ሶስተኛ አገር ሆና ተመዝግባለች። አድማጮቻችንና ተመልካቾቻችን አሁን የደረሰን ዜና አለ። የአሜሪካ ተወካዮች ምክር ቤት የ1.2 ትሪሊዮን ዶላር በጀት አጸደቀ። በሪፐብሊካን ፓርቲ ቁጥጥር ስር ያለው የአሜሪካ የተወካዮች ምክር ቤት ሲያጨቃጭቅ የሰነበተውን የአገሪቱን በጀት ዛሬ አርባ አጽድቋል። በጀቱ 286 ለ 134 በሆነ አብላጫ ድምፅ መጽደቁም ታውቋል። እስከ ቀጣዩ መስከረም ወር ድረስ ለመንግስት ወጪ የሚውል 1.2 ትሪሊዮን ዶላር ምክር ቤቱ አጽድቋል። በጀቱ በቀጣይ በሕግ አውጪው ምክር ቤት ወይም ሴኔት መጽደቅ የሚገባው ሲሆን ሴኔቱ ረቂቁን ተመልክቶ ለማጽደቅ ያለው ጊዜ በሰዓታት የሚቆጠር ብቻ ነው። በጀቱ ካልጸደቀ የአሜሪካ የመንግስት መስሪያ ቤቶች ከዛሬ እኩለ ሌሊት ጀምሮ በጀት አይኖራቸውም። በመሆኑም አብዛኞቹ መስሪያ ቤቶች የመዘጋት እድል ሊገጥማቸው ይችላል። በጀቱ መጽደቅ የነበረበት ከስድስት ወራት በፊት ባለፈው ጥቅምት ወር ነበር። ላለፉት ስድስት ወራት የአሜሪካ ኮንግረስ የተወሰኑ ሳምንታት ወጪዎችን የሚሸፍን የተወሰኑ ገንዘብን በመልቀቅ የመንግስት ስራ እንዲቀጥል ሲያደርግ ሰንብቷል። የዩጋንዳው የረጅም ዘመን ፕሬዚዳንት ዮዌሪ ሙሴቬኒ ልጃቸው የአገሪቱ መከላከያ ኃይል እንዲመሩ ሹመዋል። በማኅበራዊ ሚዲያ መድረኮች ዲፕሎማሲያዊ ቁጣን ያስከተሉ መልእክቶችን በማስተላለፋቸው የሚታወቁት ሙሃዚ ኪኑራጋባ ለቦታው ብቁ እንዲሆኑ አባታቸው ሲያዘጋጇቸው እንደነበር የኤፍፒ ዘገባ አመልክቷል። አባታቸውን ለመተካት ይፈልጋሉ የሚለውን ወሬ የሚያስተባብሉት የ49 ዓመቱ ጄኔራል ሙሃዚ ኪኑራጋባ በዩጋንዳ መከላከያ ኃይል ውስጥ በፍጥነት እድገት ሲያገኙ ቆይተዋል። ኪኑርጋባ በመጪው 2026 በሚደረገው ፕሬዚዳንታዊ ምርጫ እንደሚሳተፉ በኤክስ በማኅበራዊ መድረክ ላይ ባለፈው ዓመት ካስታወቁ በኋላ መልሰው መልእክቱን አጥፍተውታል። ከሁለት ዓመታት በፊት ኬንያን ለመውረር በማኅበራዊ ሚዲያ መዛታቸውን ተከትሎ የአገሪቱን ጉዳይ በተመለከተ በማኅበራዊ ሚዲያ መልእክት እንዳያስተላልፉ አባታቸው ሙሴቬኒ ነግረዋቸዋል። ሙሴቬኒ ለኬንያ ይቅርታ ቢጠይቁም ልጃቸው ግን በጣም ጥሩ የጦር ጄኔራል ሲሉ ገልጿቸዋል። ኪኑሩጋባ ለአባታቸውም አልተመለሱም። እስከ መቼ በሽማግሌ እንመራለን? ሕይወታችንን አበላሹ፣ አይበቃም ወይ ሲሉ በአንድ ወቅት መልእክታቸውን አስተላልፈው ነበር። አድማጮቻችን፣ የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በእስራኤልና በሐማስ መካከል የተኩስ አቁም እንዲደረግ ለማስቻል የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በቴል አቪቭ ዛሬ አርብ ሲገኙ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት አስቸኳይ የተኩስ አቁም እንዲደረግ የሚጠይቅና በአሜሪካ የቀረበው የውሳኔ ሀሳብ በአብዛኛው ድጋፍ ቢያገኝም ቻይናና ሩሲያ ድምፅ በድምፅ የመሻር መብታቸውን ተጠቅመው ውድቅ አድርገውታል። ብሊንከን ከእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር ተገናኝተው ከተነጋገሩ በኋላ በጦር ካቢኔው ስብሰባ ላይም ተገኝተዋል። ብሊንከን በስብሰባው እስራኤል በደቡብ ጋዛ በምትገኘው የራፋ ከተማ ላይ ወታደራዊ ጥቃት እንዳትፈጽም ለማሳመን ሞክሯልም ተብሏል። እስራኤል በራፋ ላይ ጥቃት ከሰነዘረች የሰብአዊ ቀውሱን ያባብሷል የሚል ፍራቻም እያየለ መጥቷል። በራፋ ላይ ያቀደችው ጥቃት በአሜሪካ በሽብርተኝነት የተፈረጀው ሐማስ ለማጥፋት የያዘችውን ግብ የሚያሳካ ነው ስትል እስራኤል ትከራከራለች። የተኩስ አቁም እንዲደረግና ታጋሾችም እንዲለቀቁ የሚጠይቅ የውሳኔ ሐሳብ አሜሪካ ዛሬ አርብ በጸጥታው ምክር ቤት ለድምፅ አቅርባ 11 ድጋፍ አግኝቶ 3 ተቃውሞና 1 ድምፀ ተአቅቦ ቢገጥመውም ሩሲያና ቻይና ድምፅን በድምፅ የመሻር መብታቸውን ተጠቅመው ውድቅ አድርገውታል። ለስድስት ሳምንታት የሚቆይ የተኩስ አቁም እንዲኖር በሐማስ የታገቱ እንዲለቀቁና በምትኩም በእስራኤል የተያዙ ፍልስጤማውያን እስረኞች ነፃ እንዲወጡ የሚያስችል ሐሳብ ተቀባይነት እንዲያገኝ የአሜሪካ ባለሥልጣናት ሲደራደሩ ሰንብተዋል። በዚሁ በእስራኤልና ሐማስ ጉዳይ ለመምከር አንቶኒ ብሊንከን ትናንት ሐሙስ በግብፅ ቆይታ ማድረጋቸውም ታውቋል። ሩሲያ የዩክሬን ትልቁን የሃይድሮ ኤሌክትሪክ ማመንጫ ጨምሮ በአገሪቱ የሚገኙ በርካታ የኤሌክትሪክ ኃይል አገልግሎት ማሰራጫዎች ላይ ጥቃት ሰንዝራለች። በጥቃቱ የኤሌክትሪክ አገልግሎት መቋረጥ በሰፊው ሲከሰት 5 ሰዎችም ተገድሏል። በጥቃቱ ከ60 በላይ ድሮኖችና 90 የሚሆኑ ሮኬቶችም ጥቅም ላይ መዋላቸውን የዩክሬን ፕሬዚዳንት ቮሎዲሚር ዜሌንስኪ ዛሬ አርብ አስታውቋል። አንድ ቀን ቀደም ብሎም የሩሲያ የዩክሬን መዲና ኬቭን በ31 ሚሳይሎች ደብድባለች። ጦርነቱ ከጀመረ አንስቶ በዩክሬን የኤሌክትሪክ ኃይል ላይ የተፈጸመ ከባዱ ጥቃት መሆኑን የአገሪቱ ባለሥልጣናት አስታውቋል። ሩሲያ በአየር የምትፈጽመው እያንዳንዱ ከባድ ጥቃት የዩክሬን የመከላከል አቅም እያዳከመ መሆኑን በመነገር ላይ ነው። ከአሜሪካ ለዩክሬን ሊሰጥ የታሰበው ወታደር እርዳታ ጊዜ በመውሰድ ላይ ሲሆን፣ ፕሬዚዳንት ቮሎዲሚር ዜሌንስኪ ምዕራባውያን አጋሮቻቸው ተጨማሪ የጦር መሳሪያዎችና ተተኳሾች እንዲረዱ በመወትወት ላይ ናቸው። የሩሲያ ጥቃት ዲምፕሮ በተሰኘው የሃይድሮ ኤሌክትሪክ ማመንጫ ላይ የእሳት አደጋ ያስከተለ ሲሆን ኃይል ማመንጫው ዛፕሮዚያ ለሚገኘውና ለአውሮፓ ትልቁ የኒውክሌር ማመንጫ ጣቢያ የኤሌክትሪክ ኃይል የሚያቀብል እንደነበረም ታውቋል። በመጨረሻም በኒውዮርክ ክፍለ ግዛት በትዳር ላይ መማገጥ ባለፉት 100 ዓመታት በሕግ የሚያስቀጣ የነበረ ሲሆን የግዛቲቱ ሕግ አውጪዎች ከእንደ አውሮፓውያን አቆጣጠር 1907 ጀምሮ የነበረውን ሕግ ለመሻር አንድ ረቂቅ ሕግ ላይ እየመከሩ ነው። ብዙም የማይታወቀው ሕግ በሌሎችም ግዛቶች በወንጀለኛ መቅጫው ላይ ሰፍሮ የሚገኝ ቢሆንም እምብዛም ግን ተግባራዊ ሆኖ አያውቅም። የረቂቅ ሕጉ ጸሐፊ ቻርልስ ለቪን እንደሚሉት በኒውዮርክ እንደ አውሮፓውያን አቆጣጠር 1972 ወዲህ በትዳር ላይ በማገጥ ክስ የተመሠረተባቸው አንድ ደርዘን የሚሆኑ ሲሆኑ ከእነዚህም ውስጥ ጥፋተኛ የተባሉት 5 የሚሆኑት ብቻ ናቸው። በሕጉ መሠረት ጥፋተኛ የተባለ ሰው እስከ 90 ቀናት የሚደርስ እስር ይጠብቀዋል። በትዳር ላይ የሚወሰልቱ ግለሰቦች በወንጀል እንዲጠየቁ የሚያደርገውን ሕግ በበርካታ ግዛቶች በወንጀለኛ መቅጫ ውስጥ ቢካተትም በሕጉ መሠረት የተከሰሰም ሆነ ጥፋተኛ የተባለ ብዙም አይገኝም። የረቂቅ ሕጉ ጸሐፊ ቻርልስ ለቪን እንደሚሉት ደግሞ 100 ዓመታትን የተሻገረው ሕግ ተግባራዊ ሆኖ ባለማወቁ እንዲሁም ጎልማሶች በር ዘግተው ስለሚፈጽሙት ጉዳይ አቃቢያን ሕግጋት መጨነቅ ስለማይገባቸው የሕጉ መሻር አስፈላጊ ነው ብሏል። አድማጮቻችንና ተመልካቾቻችን የሰዓቱ የዓለም ዜናዎች እነዚህ ይመስሉ ነበር። ወደ ሀብታሙ ልመልሳችሁ።
አስማማዋየ ነውን ለዓለም ዜናው አመሰግናለሁ። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአሜሪካ ድምፅ የአርብ ምሽት ስርጭታችንን ነው እየተከታተላችሁ ያላችሁት። ዛሬ ምሽት በምስልና ድምፅ ቅንብሩ ሲሳይ አሸናፊና ግርማ ደገፋም አብረውኛሉ። የዌብና ማኅበራዊ ድረገጽ አቀናባሪያችን አበባየው ገበያው ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተደመጡ ይገኛሉ። የድምፅ አሊያም የጽሑፍ መልእክት ለመተው የምትፈልጉ ብትኖሩ ሌላ አማራጭ አለን። 2022059942 የዋትሳፕ መስመራችንን ተጠቀሙ። አሁን ግን ወደ ዕለቱ አበይ ርዕስ ዘገባ እንሻገር። በታላቁ የኢትዮጵያ ህዳሴ ግድብ አካባቢ ለሚከናወን የደን ምንጣሮ በመጓዝ ላይ ሳሉ በመስራቅ ጎጃም ዞን ጎዛመን ወረዳ በፋኖ ታጣቂ ቡድን ተይዘዋል የተባሉ የቀን ሰራተኞች ከ25 ቀናት በኋላ ዛሬ መለቀቃቸውን ቀጣሪ ድርጅቱ አስታውቋል። ድርጅቱ ሰራተኞችን ለማስለቀቅ በአጠቃላይ 6 ሚሊዮን ብር ለፋኖ ታጣቂዎች መክፈሉን ገልጿል። የአማራ ፋኖ በጎጃም ቃል አቀባይ የተቀበሉት ገንዘብ እንደሌለ ገልጸው አስተባብለዋል። ዮናታን ዘብዴዎስና ኤደን ገረሙ ያሰናዱትን ዘገባ ዮናታን ዘብዴዎስ ያስደምጠናል።
በኢትዮጵያ ህዳሴ ግድብ አካባቢ ለሚከናወን የደን ምንጣሮ ስራም በጉዞ ላይ ያሉ በምስራቅ ጎጃም ዞን ጎዛሚን ወረዳ ባለፈው የካቲት 18 ቀን 2016 ዓ.ም በፋኖ ታጣቂዎች የተያዙት የቀን ሰራተኞች ዛሬ መለቀቃቸውን ኒኮቲካ ኮንስትራክሽንና ትሬዲንግ ኃላፊነቱ የተወሰነ የግል ማህበር ዋና ስራ አስኪያጅ አቶ ደሳለኝ አበበ ለአሜሪካ ድምጽ ራዲዮ አስታውቀዋል።
ዛሬ ነው የተለቀቁት። ደብረ ማርቆስ ከተማን አልፈዋል። በዘን ከተማ ላይ ምግብ የተዘጋጀላቸው እንዲበሉ ማለት ነው። ለራሳቸው የሚያድሩትም እዛው ነው። የህዳሴ ግድቡ የስራ ኃላፊዎችን አሳውቀናል።
የአሜሪካ ድምጽ ያነጋገራቸው የቀን ሰራተኞቹ ቀጣሪ ኩባንያም የፕሮጀክት ስራ አስኪያጅ አቶ ሙሉጌታ አለነ 272 የቀን ሰራተኞች ብዙ ጉዳት ሳያገኛቸው ለማስለቀቅ ባለፈው መጋቢት አንድ ቀን 2016 ዓ.ም 4 ሚሊዮን ብር ክፍያ መፈጸማቸውን ገልጸው የነበረ ሲሆን በዚህ ላይ ተጨማሪ ገንዘብ ከፍለው እንዳስለቀቋቸው ተናግሯል።
እንደ ድርጅት የመጀመሪያ 4 ሚሊዮን ብር ከፈል 4 ሚሊዮን ብር ከፍለን በአካል ቀርበን 4 ሚሊዮን ብር ከፈል ከአራት ሚሊዮን ብር ደግሞ ቀጣይ አሁን ሁለተኛ በሌላ ከጎዛምን ወጥተው በአማኑኤል ባሉ እንትኖች ተያዙ። እንደገና በመኪና 5500 ተከፍለው በዛሬው ቀን ወጥተዋል።
አቶ ደሳለኝ ዛሬ የተለቀቁት የቀን ሰራተኞች ቁጥር ምን ያህል እንደሆነ ማስረድቷል።
271 ሰዎች ናቸው።
አንደኛው ሰው
እንግዲህ ስልክ ለቤተሰብ ደውሏል ነው የሚባለው። ቶልኮ እንደጠፋባቸው ነው የሚናገሩት። አሁን ሾፌሮች
ቤተሰብ ጋር ስለመድረሱ ያረጋገጣችሁት የጠየቃችሁት ነገር ነበረ?
ከቤተሰብ ጋር እንደተደዋወለ ሰምተናል። የትኛው ልጅ እንደሆነ ያው መዝገባቸውን ይዘው ስለተመለሱ እሱን እናጣራለን።
የአማራ ፋኖ በጎጃም ቃል አቀባይ ማርሸት ፀሐይ ዋሽንግተን ዲሲ ለምትገኘው የአሜሪካ ድምፅ ዘጋቢም ኤደን ገረመው ዛሬ ምሽት በሰጡት ቃል ወጣቶችን ያገቷቸው በመንግስት ሰራዊትነት ጠርጥሯቸው መሆኑን በኋላም ሰልጣኞች መሆናቸውን ማረጋገጣቸውን ገልጸው የለቀቋቸውም አንድም ገንዘብ ሳይቀበሉ መሆኑን በመግለጽ አስተባብሏል።
240 ናቸው። የኢትዮጵያ ቀይ መስቀል ማህበርን ጠይቀ ነው ቀርቷል፣ ሊቀበለን አልቻለም። እኛ ከልጆቹ ጋር ባደረግነው ስምምነት መሰረት የትራንስፖርት ወጪያቸውን ብንሸፍን በቀጥታ ወደ ቤተሰቦቻቸው እንደሚሄዱ ስለተነጋገረን እና እነሱም ስላመኑበት በዚህ ስምምነት መሰረት ወደ ቤተሰቦቻቸው ዛሬ ሸኝተናቸዋል። አሁን አባይን ጎጃምን ተሻግረዋል። እንታ ይሄ ነው። ፋኖ ገንዘብ አይቀበልም። ገንዘብ መቀበል ብንፈልግ ኑሮ ከሁሉም እንቀበል ነበር። ከአንዱ ተቀብለን ከአንዱም አንቀበልበት ምክንያት የለም። በስነ ስርዓት ለመከላከያ ስልጠና የሚመጡ ቤተሰብ ያላቸው ሰዎች ገንዘብ ተጠይቀናል ብለው ስም ማጥፋት ገብተዋል። ለምን? አላማቸው ስለተስተጓጎለባቸው። ልጆቻቸውን የሚፈልጉ ተታለው የሄዱባቸው ግን ገንዘብ ከፍለናልም ተጠይቀናልም አይሉ። ለምን? የሚፈልጉት ልጆቻቸውን ስለሆነ። ድብቅ አላማቸውን ለማስፈጸም የሚፈልጉ ሰዎች ናቸው የእኛን ስም እያጠፉ ያሉት እንጂ እኛ ገንዘብ ከማንም አልጠየቅንም። እንዲያውም ለተሽከርካሪዎች ነዳጅ ሞልተናል፣ ለሹፌሮች አበል ሰጠናል። እውነቱ ይሄ ነው።
የቀጣሪ ኩባንያው ኒኮቲካም ኮንስትራክሽንና ትሬዲንግ ኃላፊነቱ የተወሰነ የግል ማህበር የፕሮጀክት ስራ አስኪያጅ አቶ ሙልጌታ አለነ ሰራተኞቹ ለሌላ አላስፈላጊ ጉዳት ሳይጋለጡም ለማስለቀቅ ከተያዙበት ቀን ጀምሮ ከፍተኛ ያሉትን ጥረት ማድረጉን አብራርቷል።
እኛ ያደረግነው የመጀመሪያ ችግሮች እንደተፈጠሩ በዛ በአካባቢ ባሉ በሀገር ሽማግሌዎች ሞከርን። የሀገር ሽማግሌ ይዘን በሱ ጋር ቀጥታ ነው እኔ ራሴ በአካል በመቅረብ ያሉትን ማስረጃ ህጋዊ ሰራተኛ መሆናቸውን ከፖለቲካ ውጭ እኛ አባይ ግድብ ያለውን ስራ እንደምንሰራ ዶክሜንት በማቅረብ ነው ያስረዳል። ከዚህ ውጭ ተያዘብን ህዝብ ነው፣ የደቡብ ህዝብ ማለት ወንድሞቻችን ናቸው። ወስዳቸው ለስራ ነው። በሚደርስባቸው ችግር እንደ ድርጅት ኃላፊነት አለብን። ያን ኃላፊነት በጣም ከምንም በላይ ተወጥተናል ብዬ አስባለሁ። ሌሎች ተቋሞች አሰሪ ተቋማችን እንደነገርኩ ከዚህ ቀደምም በደብዳቤም በጽሁፍም ኢትዮጵያ መብራት ኃይል የሚያሰራን ለእነሱ አሳውቀናል። ምንም እርዳታ ነገር ያደረጉልን ነገር የለም። በጣም ነው የምናዝን። የደቡብ ሰራተኛና ማህበራዊ ጉዳይ ምንም ነገር ያደረገልን ነገር የለም። ከዝምታ ውጭ የሰብአዊ ኮሚሽን ምንም ነገር ያደረገልን ነገር የለም። እጅግ በጣም ነው የምናዝነው። በጣም እነዚህ ዞን እንትኖች ምንም ነገር ያደረገልን የለም። ከእግዚአብሔር ጋር እጅግ በጣም ህይወታችን መስዋዕትነት እስከ ማድረግ ድረስ እኔ ራሴ ህይወት መስዋዕትነት እስከ ማድረግ ድረስ ነው ልጆች እንዲለቀቁ ያደረግኩ።
የቀይ መስቀል ማህበር የሰብአዊ ዲፕሎማሲና የኮሚኒኬሽን አገልግሎት ኃላፊም አቶ መስፍን ደረጀ ደግሞ ማህበሩ እየሰራ እንደሚገኝ ትላንት ገልጸውልን የነበረ ሲሆን የዛሬውን ሁኔታ ለመጠየቅ ያደረግነው ሙከራ አልተሳካም። በዚህ ጉዳይ ላይ ተጨማሪ መረጃዎችን አካተን ተከታይ ዘገባ ይዘን መለሳለን። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው። ቀደም ብሎ ዮናታን ያሰማን የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። ወደ ቀጣዩ ዘገባ ስንሻገር የሕዝብ ተወካዮችን ጨምሮ በአስቸኳይ አዋጅ የታሰሩ 14 ሰዎች አካላዊ፣ ሞራላዊና ስነ ልቦናዊ ጥቃት እየተፈጸመብን ነው ብለዋል። በእገታ ላይ ነን ያሉት ተጠርጣሪዎቹ ማንነትን መሰረት ያደረገ ጥቃት ሰለባ እንደሆኑና ለፍትህ ሳይቀርቡ ከሰባት ወራት በላይ መቆየታቸውን ለተለያዩ አካላት በጻፉት ደብዳቤ ላይ አስታውቀዋል። በጉዳዩ ላይ አስተያየት የሰጡን የሕግ አማካሪና ጠበቃ ሰለሞን ገዛሃኝ ተጠርጣሪዎቹን ለተራዘመ ጊዜ ያለ ፍርድ በእስር ማቆየት የሰብአዊ መብቶች ጥሰትን እንደሚያስከትል ገልጸዋል። ከመብቶች ጥሰት ጋር በተገናኘ የሚነሱ ቅሬታዎችን በምክር ቤት ኃላፊነት የተሰጠው የአስቸኳይ ጊዜ አዋጅ መርማሪ ቦርድ በትኩረት ሊከታተል እንደሚገባም ተናግረዋል። በታሳሪዎቹ የቅሬታ ደብዳቤ ላይ ከቦርዱና ከመንግስት አካላት አስተያየትና ምላሽ ለማግኘት ያደረግነው ጥረት አልተሳካም። የዚህን ጉዳይ ዝርዝር ኬኔዲ አባቴ ይነግረናል።
የምክር ቤት አባላትን ጨምሮ በአስቸኳይ ጊዜ አዋጁ አውድ በቁጥጥር ስር የሚገኙ 14 ተጠርጣሪዎች ባለፈው ማክሰኞ መጋቢት 10 ቀን 2016 ዓ.ም በጻፉት ደብዳቤ እየተፈጸመብን ነው ያሉትን የሰብአዊ መብቶች ጥሰት በዝርዝር ጠቅሰው መፍትሄ ጠይቀዋል። በአድራሻ ለሕዝብ ተወካዮች ምክር ቤት፣ ለጠቅላይ ፍርድ ቤትና ለፍትህ ሚኒስቴር ተብሎ በተጻፈው ደብዳቤ ላይ ፊርማቸውን ካሳረፉ 14 ታሳሪዎች ውስጥ ያለመከሰስ መብታቸው የተነሳው የሕዝብ ተወካዮች ምክር ቤት አባል አቶ ክርስቲያን ታደለና የአማራ ክልል ምክር ቤት አባል አቶ ዮሐንስ ቧያለው እንዲሁም የአዲስ አበባ ምክር ቤት አባል ዶክተር ካሳ ተሻገር ይገኙበታል። በደብዳቤያቸው ላለፉት 7 ወራትና ከዚያም በላይ በአማራነታችን የተነሳ በግፍ ታግተን በግዳጅ ተሰውረንና ፍትህ ተነፍገን እንገኛለን ያሉት ተጠርጣሪዎቹ ታፍነን ከተያዝን ጊዜ ጀምሮ አካላዊ፣ ሞራላዊና ስነ ልቦናዊ ጥቃት እየተፈጸመብን ይገኛል ሲሉ ደረሰብን ያሉትን በደል ዘርዝረዋል። ከታሳሪዎቹ ቤተሰቦች ለአሜሪካ ድምጽ በደረሰው ደብዳቤ ላይ ማንነትን መሰረት ያደረገ ስድብ፣ ዘለፋ፣ ማስፈራራት፣ ዛቻ፣ ድብደባና ዘረፋ በታጋቾችና በቤተሰቦቻችን ላይ ተፈጽሟል ሲሉም አክለዋል። በእስር ላይ በቆዩባቸው ጊዜያት ከቤተሰብ፣ ከሕግ አማካሪና ጠበቃ፣ ከሃይማኖት አባቶች፣ ከሰብአዊ መብቶች ድርጅቶች፣ ከሀገር አቀፍና ዓለም አቀፍ ጎብኚዎች ጋር እንዳንገናኝ ተደርጓል ብለዋል በደብዳቤያቸው። የምክር ቤቱ አባላት በፖሊስ ቁጥጥር ስር በዋሉበት ወቅት ያለመከሰስ መብት አላቸው በሚል አካልን ነጻ የማውጣት ክስ ተመስርቶ እንደነበር ያስታወሱት ጠበቃና የሕግ አማካሪ ሰለሞን ገዛኸኝ ደንበኞቻቸውን ማግኘት እንዳልተፈቀደላቸው ተናግረዋል።
አካል ነጻ የማውጣት ክስ መስርተን መጨረሻውን ሳይታወቅ ወዲያውኑ ወደ አዋሽ አርባ በመወሰዳቸው በዛ ሁኔታ ላይ ቆሟል። ተመላልሰን እናገኛቸው በማለት ብዙ ጊዜ ጠይቀን ነበረ። እናገኛቸው አልቻልንም። ከዛ በኋላም ደግሞ ከአዋሽ አርባ ከተመለሱ በኋላ በአካል ወዳሉበት የእስር ቤት ፌደራል ወንጀል ምርመራ ፖሊስ ሄደን ጠይቀን አልተፈቀደልንም።
ታሳሪዎቹ በደብዳቤያቸው እስካሁን ድረስ ለፍትህ አለመቅረባቸውንም ጠቅሰዋል። ከዚህ አኳያ የአስቸኳይ ጊዜ አዋጁ ግልጽነት እንደሚጎድለው የተናገሩት ጠበቃና የሕግ አማካሪ ሰለሞን ገዛኸኝ ተከታዩም ብለዋል።
ሰብአዊና መሰረታዊ መብቶችን በተመለከተ የአስቸኳይ ጊዜ አዋጁ ከአራቱ አንቀጽ በስተቀር ይገደባል የሚሉ ከሆነ ለምን ያህል ጊዜ ነው ሊገደቡ የሚችለውም የሚለውም የአስቸኳይ ጊዜ አዋጁ በግልጽ አላስቀመጠም። ስለዚህ የአስቸኳይ ጊዜ አዋጁ ዓላማ ተጠርጣሪዎቹ ወይም በቁጥር የሚሉ ሰዎችን ይዞ ማቆየት ነው ለረጅም ጊዜ ወይስ በተጠረጠሩ ወንጀል ወደ ፍርድ ቤት ማቅረብ ነው ዓላማው የሚለው ነገር ግልጽ አይደለም። ግን ከዓለም አቀፍ ሕግም እንደምናየው አንድ ሰው በአስቸኳይ ጊዜ አዋጁ ውስጥ በቁጥር ስሩ ከዋለ በኋላ ያለው ስቴፕ ምንድን ነው? ምክንያታዊ የሆኑ ቀኖችን አቆይቶ ወደ ፍርድ ቤት ማቅረብ ነው፣ ጠበቃ እንዲያገኙ ማድረግ ነው። አለበለዚያ ለሰባት ወር ማቆየት ማለት እኮ ፍርድ እንደማለት ያህል ነው። ሰባት ወር ማለት እስራት እኮ ከአስር ቀን ይጀምራል እኮ። አስር ቀን እኮ ፍርድ ይፈረዳል። ስለዚህ አንድ ሰው በፈጸመው ወንጀል አስር ቀን፣ አንድ ወር፣ ሁለት ሳምንት፣ ሶስት ሳምንት፣ ሶስት አመት፣ አራት አመት፣ 25 አመት እየተባለ ይቀጣል። ከነዚህ የነዚህ ሰዎች ሰባት ወር መቆየት ማለት እኮ በውስጥ ታዋቂነት በእስር ተፈርዶባቸው እንደቆዩ ነው የሚቆጠሩ እና ይሄ የኔ የሰብአዊ መብት ጥሰትን ያስከትላል ነው ከዓለም አቀፍ የሰብአዊ መብት ድንጋጌዎች የተጣረሰ ነው።
በቆይታችን ለከፍተኛ የምግብ እጥረትና ለጊዜያዊና ቋሚ በሽታዎች ተጋላጭ እንድንሆን ተዳርገናል ያሉት ታሳሪዎቹ በተጨማሪም በተለዋዋጭ የአየር ሁኔታ ስልታዊ ስነ ልቡናዊና አካላዊ ጥቃት ተካሂዷል ብለዋል። በዚህም ምክንያት በርካታ ታጋቾች ለአይን በሽታ፣ ለደም ግፊት፣ ለልብ ህመም፣ ለስኳር፣ ለቆዳና ሌሎችም በሽታዎች ተዳርገዋል ሲሉ አስረድተዋል። በተጨማሪም በአዋሽ 40 ወታደራዊ ካምፕ ውስጥ ላስከፊ ሞራላዊና ስነ ልቡናዊ ጥቃት የሚዳርጋ ያያዝ እንደተፈጸመባቸው በደብዳቤያቸው አንስተዋል። በጨለማ ቤት ለ24 ሰዓታት ተዘግቶብን ተሰውረን እንገኛለን ሲሉም ቅሬታቸውን የገለጹት ታሳሪዎቹ ይህ ሁሉ ግፍ የሚፈጸምብን አማራ በመሆናችን የፍትህና የፖለቲካ ጥያቄዎችን በማንሳታችን ነው በማለት አመልክተዋል። ታሳሪዎቹ በደብዳቤ ያቀረቡትና ቤቱታ በተመለከተ ከመንግስት አካላት ምላሽ ለማግኘት ያደረግነው ጥረት ሊሳካልን አልቻለም። በመንግስት ኮሙኒኬሽን አገልግሎት ሚኒስትሩና በፍትህ ሚኒስቴር ቃል አቀባይ የእጅ ስልኮች ላይ ደውለን አልመለሱልንም። የፌደራል ፖሊስ ቃል አቀባይ በበኩላቸው ከአስቸኳይ ጊዜ አዋጁ ጋር በተገናኘ ስለተያዙ ሰዎች የፌደራል ፖሊስ በተናጠል ምላሽ እንዲሰጥ አዋጁ አይፈቅድለትም ብለውናል። ይሁን እንጂ የአስቸኳይ ጊዜ አዋጅ መርማሪ ቦርድና የአዋጁ ጠቅላይ መምሪያ እዝ ከዚህ ቀደም በተለያዩ ጊዜያት በሰጧቸው መግለጫዎች በታሳሪዎቹ ላይ የሰብአዊ መብቶች ጥሰት እንዳልተፈጸመ መናገራቸው ይታወቃል። አቶ ሰለሞን ገዛኝ በበኩላቸው ተከታዩን አስተያየት ሰጥተውናል።
የሰብአዊ መብት አያያዛቸውን በተመለከተ በወቅቱ ፍርድ ቤት መቅረባቸውን አለመቅረባቸውን በተመለከተ የተጠረጠሩበት ነገር ምንድን ነው የሚለውን በተመለከተ አጣርቶ ሳይዘገይ በአፋጣኝ ውሳኔ ወይም አስተያየት የመስጠት መብት ያለው የአስቸኳይ ጊዜ አዋጅ መርማሪ ቦርድ ነው። እነሱ የሚያቀርቡት ጥያቄ አለ። በሰብአዊ መብት አያያዝ ላይ አሁን ከዚህ ከጽሁፉ ላይ እንዳየሁት የሳይኮሎጂካል ቶርቸር፣ ፊዚካል ቶርቸር የመሳሰሉትን ነገሮች ደርሶብናል እያሉ ነው። ስለዚህ አስቸኳይ ጊዜ አዋጅ መርማሪ ቦርዱ አሁንም ቢሆንም በአስቸኳይ በአጭር ቀን ውስጥ በተቻለ መጠን በአካል ቀርቦ ጉዳያቸውን አይቶ አስተያየት ወይም ሪኮማንዴሽን የሚሰጥ ነው አስተያየት የሚሰጥ።
በዚህ ጉዳይ ላይ ከአስቸኳይ ጊዜ አዋጅ መርማሪ ቦርድ አስተያየት ለማግኘት የቦርዱ ሰብሳቢ የእጅ ስልካቸው ላይ ደውለን አልመለሱልንም። ታሳሪዎቹ ለተለያዩ የሀገር ውስጥና ዓለም አቀፍ የመብት ተሟጋቾች፣ ለዓለም አቀፍ ድርጅቶችና ለብዙሀን መገናኛም እንዲደርስ ብለው ባለፈው ማክሰኞ በጻፉት ደብዳቤያቸው እነርሱን ጨምሮ በማንነታቸው በጅምላ ታግተውና ተሰውረው ይገኛሉ ያሏቸው ታሳሪዎች በአስቸኳይ ፍትህ እንዲሰጣቸው የሕዝብ ተወካዮች ምክር ቤት፣ ጠቅላይ ፍርድ ቤትና ፍትህ ሚኒስቴርን ጠይቀዋል። ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁን የታሳሪ ቤተሰቦች ደብዳቤውን ለተጠቀሱት ሁሉም ተቋማት ማድረሳቸውን ተናግረዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን በጉዳዩ ላይ አስተያየት እንዲሰጠን ያደረግነው ጥረት ሊሳካልን አልቻለም። ይሁንና ኮሚሽኑ ከዚህ ቀደም በሰጠን አስተያየት ተጠርጣሪዎቹ አዋሽ 40 በተወሰዱ ሰሞን ባለፈው ዓመት ነሐሴ 26 ቀን 2015 ዓ.ም ካደረገው ጉብኝት በኋላ አዋሽ 40 በነበሩበትም ጊዜ ይሁን አሁን ወደ አዲስ አበባ ከተዛወሩ በኋላ በድጋሚ ጉብኝት ለማድረግ ጥረት እያደረገ እንደነበረና እንዳልተሳካለት ገልጾ ነበር። ኢሰመኮ በአስቸኳይ ጊዜ አዋጅ ውስጥም ቢሆን ታሳሪዎች ያለ ፍርድ ለተራዘመ ጊዜ ሊታሰሩ እንደማይገባ ማሳሰቡ አይዘነጋም። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን ለቀደመው ዘገባ እናመሰግናለን። ቀጣዩ ዘገባ ደግሞ ወደ ትግራይ ክልል ይወስደናል። የትግራይ ክልል ጊዜያዊ አስተዳደር ስራዎቹን የሚቆጣጠርለት የአማካሪ ምክር ቤት እንዲቋቋም ወስኖ የመመስረቻ ደንቡን አጽድቋል። የአማካሪ ምክር ቤቱ የሚቋቋምበት ደንብ በአዘጋጁ ኮሚቴ ከቀረበው ሀሳብ ውጭ የጸደቀ ነው ያሉት ሶስቱ በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎች ተቋማቸውን ገልጸዋል። የአማካሪ ምክር ቤቱ ስያሜ ተጠሪነትና ለፖለቲካ ፓርቲዎች የሚሰጠውን ወንበር አስመልክቶ የሰፈሩ አንቀጾች በደንቡ ውስጥ የጸደቁበትን አግባብ እንደሚቃወሙ ፓርቲዎቹ አስረድተዋል። የክልሉ ጊዜ አስተዳደር ከተመሰረተ ከአንድ ዓመት በኋላ የተቋቋመው የአማካሪ ምክር ቤቱ የአስተዳደሩን በጀት ጨምሮ የስራዎቹን አፈጻጸም እንደሚቆጣጠር ተመልክተዋል። ሙልጌታ አጽባ የጉዳዩን ዝርዝር ይነግረናል።
የትግራይ ክልል ግዚያዊ አስተዳደር ካቢኔ ያስተዳደሩን የሥራ ፈጻጸም የሚከታተልና የሚቆጣጠር የአማካሪ ምክር ቤት ለማቋቋም የተዘጋጀው ደንብ አጽድቋል። ያስተዳደሩ ጽህፈት ቤት በፌስቡክ ገጹ እንደገለጸው የአማካሪ ምክር ቤቱ የግዚያዊ አስተዳደሩን ሥራ የሚያቀላጥፍና በክልሉ ዲሞክራሲያዊነት መሰረት እንዲኖረው ለማድረግ ያግዛል ብሏል። ይዘቱም የልዩ ልዩ አካላትን ሐሳቦች ለማንጸባረቅ የሚያስችል አካታች ሆኖ እንደሚቋቋም አመልክቷል። በክልሉ የሚንቀሳቀሱት አረና ትግራይ ለዲሞክራሲና ለሉዓላዊነት፣ ሳልሳይ ወያነ ትግራይና አሲምባ ዲሞክራሲያዊ ፓርቲ ዛሬ አርብ መጋቢት 13 ቀን 2016 ዓ.ም ምረት በሰጡት የጋራ መግለጫ የአማካሪ ምክር ቤቱ ማቋቋሚያ ደንብ 10 አባላት ባሉት አዘጋጅ ኮሚቴ መርቀቁን ጠቅሰው የጸደቀበት አግባብ ግን የኮሚቴው ሐሳብ ወደ ጎን የተወነው ሲሉ ተቃውመዋል። የአረና ትግራይ ሊቀመንበር አቶ አምዶም ገብረስላሴ የጊዜያዊ አስተዳደሩን አማካሪ ምክር ቤት ለማቋቋም የፖለቲካ ፓርቲዎች፣ የሲቪል ማህበረሰብ ተወካዮች የተካተቱበት ኮሚቴ ለሶስት ወራት ሲሰራ መቆየቱን ገልጸዋል። በጊዜያዊ አስተዳደሩ ካቢኔ በጸደቀው ደንብ ውስጥ የምክር ቤቱ ዓላማና ስልጣን አስመልክቶ የሰፈሩት አንቀጾች አዘጋጅ ኮሚቴ መክሮ ካቀረበው ሀሳብ ውጭ ነው ሲሉ አቶ አምዶም ተችተዋል።
ኣብ ትግራይ ለውን ባህሉ ትካላት ውልቀ ሰባት እውን
የማቋቋሚያ ደንቡ በክልሉ የሚገኙ የተለያዩ ተቋማትና ግለሰቦች የተወያዩበትና የተከራከሩበት ሰነድ ነው። ሰነዱን በካቢኔ ለማጽደቅ በሚቀርብበት ጊዜ የኮሚቴው አባላት በተለይም ከጊዜያዊ አስተዳደሩና ከካቢኔው ተወካዮች ጋር ልዩነት ስለነበረን እኛው ራሳችን ቀርበን ሐሳባችንን እናስረዳ ብለን ጠይቀናል። በካቢኔው ላይ ስንቀርብ ግን ሐሳባችን ተገልብጦ የራሳቸውን ሰነድ ነው ይዘው የቀረቡት። ይህ ተቀባይነት የለውም። የብዙዎችን ድካም ከንቱ የሚያስቀር ነው። በዚህ መልኩ እኔ አውቅልሃለሁ እየተባለ ነው ለውድቀት የተዳረግ ነው።
የደንቡ አዘጋጅ ኮሚቴ የአማካሪ ምክር ቤቱ ጊዜያዊ የትግራይ ምክር ቤት ተብሎ እንዲጠራ ተስማምቶ እንደነበር ያወሱት የአሲምባ ዲሞክራሲያዊ ፓርቲ ሊቀመንበር አቶ ዶሪያስ ገዶም ሆኖም አማካሪ ምክር ቤት ተብሏል ይላሉም።
ሓደ ንሕጊ፣ ካልኣይ ንሕልና፣ ሳልሳይ ከዓ ንህዝቢ።
የምክር ቤቱ ተጠሪነት አንደኛ ለህግ፣ ሁለተኛ ለህሊና፣ ሶስተኛ ደግሞ ለህዝብ ሊሆን እንደሚገባ ተስማምተን ነበር። ካቢኔው ግን ተጠሪነቱን ለፕሬዝደንቱ ነው ያደረገው። የምክር ቤቱ ዋና ሰብሳቢና ምክትሉ በምክር ቤቱ አባላት ይመረጡ ብለን ነበር። በካቢኔው ሰነድ ግን በፕሬዝደንቱ ይሰየማሉ ተብሏል። በክልሉ የአንድ ፓርቲ የበላይነት ስላለ የፖለቲካ ፓርቲዎች በእኩልነት ይወከሉ ብለን ነበር። ሆኖም በሚቋቋመው የአማካሪ ምክር ቤት ህወሓት ከ105 ወንበሮች ውስጥ 48ቱን እንዲይዝ ተደልድሏል።
ሶስቱ ፓርቲዎች በሚዋቀረው የአማካሪ ምክር ቤት መሳተፍ አለመሳተፋቸውን ፓርቲዎቹ ተያይተው የሚወስኑት ጉዳይ መሆኑን አቶ ዶሪ ተናግረዋል። በፖለቲካ ፓርቲዎች የተነሱት ጉዳዮች አስመልክቶ ከክልሉ ጊዜያዊ አስተዳደር ምላሽ ለማግኘት ያደረግነው ጥረት አልተሳካም። ሆኖም በይፋ አስተያየት መስጠት እንደማይችሉ የገለጹ የጊዜያዊ አስተዳደሩ አባል 105 ጠቅላላ አባላት በሚኖሩት የአማካሪ ምክር ቤት ውስጥ 38ቱ የቀድሞ ምክር ቤት አባላት የነበሩ እንደሚሆኑ ገልጸዋል። ከነዚህም በተጨማሪ ህወሓት 10 አባላት ሲያሳትፍ አረና፣ ሳልሳይ ወያነ፣ ባይቶናና ውድብ ናጽነት ፓርቲዎች እያንዳንዳቸው 6 እንዲሁም ከአሲምባና ከአክሱማዊ ዋዕላ ፓርቲዎች ደግሞ እያንዳንዳቸው 3 አባላት እንደሚኖሯቸው አስረድተዋል። ቀሪው መቀመጫ ከማህበራትና ከተለያዩ አደረጃጀቶች የተውጣጡ እንደሚወከሉበት ተገልጿል። ትግራይ ክልል ብሔራዊ ምርጫ ቦርድ ካካሄደው ሀገራዊ ምርጫ ተለይቶና አስቀድሞ ጳጉሜ 2012 ዓ.ም ያካሄደው ምርጫ ተከትሎ የተመሰረተው መንግስት ፕሪቶሪያ ላይ በተካሄደው የሰላም ስምምነት እንዲፈርስ ተደርጓል። በዚህም ምክንያት ባለፈው ዓመት መጋቢት ወር ላይ የተቋቋመው የክልሉ ጊዜያዊ አስተዳደር ለአንድ ዓመት ያህል ጊዜ ያለ ተቆጣጣሪና ተከታታይ ምክር ቤት ነው የቆየው። የህወሓትን መልሶ ምዝገባ ያልተቀበለው ምርጫ ቦርድ ከዚህ በኋላ ስለሚኖረው ሂደት ምላሽ እንዲሰጠን ያደረግነው ሙከራ ለዛሬ አልተሳካም። የጊዜያዊ አስተዳደሩ ምክትል ፕሬዚደንት ሌተናል ጀነራል ጻድቃን ገብረትንሳኤ በዚህ ሳምንት በተካሄደው ለውጥ ለዲሞክራሲያዊ አስተዳደር በተባለው መድረክ ላይ የአማካሪ ምክር ቤቱ በይዘቱ አካታች እንዲሆን እየተሰራ እንደሆነ ገልጸዋል።
ካብቶም ዘለዎ ስልጣናት ባጀት ሙሉ በሙሉ ከቋጻጸሪው
ለምክር ቤቱ ከተሰጠው ስልጣን አንዱ የበጀት አጠቃቀምን ሙሉ በሙሉ መቆጣጠር ነው። የጊዜያዊ አስተዳደሩን እቅድና አፈጻጸምም ይቆጣጠራል። የኦዲት ሪፖርትንም ይመለከታል። አካታችም ይሆናል። ምናልባት አካታችነቱ አንዳንዶቻችን የምንፈልገው ያህል ላይሆን ይችላል። ሆኖም ከነበርንበት ጊዜ በጣም የተሻለ ይሆናል። በትግራይ በሕግ የተቋቋመው የልማት ተቋማት ተጠሪነታቸው ለዚሁ ምክር ቤት ነው የሚሆነው። የክልሉ የዳኝነትና የብዙሃን መገናኛ በዚሁ ምክር ቤት ስር ይሆናሉ።
ምክትል ፕሬዝዳንቱ የተለያዩ አቋሞችና አስተያየቶች የሚያንጸባርቁ አካላት የሚሳተፉበትና የሚወያዩበት ትልቅ የሐሳብ መድረክ እንደሚሆንም አመልክተዋል። ለአሜሪካ ድምጽ ሙልጌታ አጽባህም መቀለ።
ሙልጌታን ለቀደመው ዘገባ አመሰግናለሁ። ኢትዮጵያ ላይ አሁን ከምሽቱ 3 ሰዓት ተኩል ነው። እኛ ያለንበት ዩናይትድ ስቴትስ ዋሽንግተን ዲሲ ደግሞ ከቀኑ 8 ሰዓት ተኩል ሆኗል። በዚሁ ወደ ዩናይትድ ስቴትስ ወደሚመለሰን ዘገባ እንሻገራለን። የዩናይትድ ስቴትስ የድንበር ጥበቃ መስሪያ ቤት ወደ ሀገሪቱ የሚገቡ ፍልሰተኞች ጉዳዮችን በተፋጠነ መንገድ ለማከናወን ጊዜያዊ ማዕከላትን አቋቁሟል። ሴዛር ኮንታራሬስ ባለፈው ዓመት ቴክሳስ ኤልፓሶ ከተማ ውስጥ የተቋቋመውን ማዕከል ጎብኝቶ ዘገባ አጠናቅሯል። ቆንጅታዬ ታሰማናለች።
እንደ አውሮፓውያን የዘመን አቆጣጠር ባለፈው 2023 ዓመተ ምህረት ነው የዩናይትድ ስቴትስ የቀረጥና የድንበር ጥበቃ መስሪያ ቤት ሲቢፒ ይህንን የኤልፓሶን ማዕከል የከፈተው። የተከፈተውም በቁጥጥር ስር የዋሉ ፍልሰተኞችን ጉዳይ በፍጥነት ለማከናወን ተብሎ ነው። ማዕከሉ የተሰራው ቋሚ ግድግዳ ተገንብቶለት ሳይሆን ተነቃቅሎ በሚገጠም ግልጽ መከፋፈያ አይነት ነው። የኢሚግሬሽን ባለስልጣናት እንደገለጹት ማዕከሉ እስከ 2500 የሚደርሱ ሰዎችን መያዝ ይችላል። ግዙፍ ከመሆኑም የተነሳ በአካባቢው ካሉት ግዛቶች ከሚገኙት የተጨናነቁ ማዕከላት ተይዘው ያሉ ፍልሰተኞችን ጉዳይ በማስተናገድ ይረዳል። አንቶኒ ስካት ጉድ የኤልፓሶ ጣቢያ ዋና ተቆጣጣሪ ናቸው።
አሪዞና ቱሳን ላይ ጣቢያ አላት። አሪዞና ዳርቻ ላይ ደግሞ የዩማ ጣቢያ አለ። የዩማው ማዕከል የቱሳኑን ያግዘዋል።
ባለፈው የካቲት በአሪዞና ግዛት ቱሳን ከተማ ካለው ጣቢያ በየቀኑ በአማካይ 94 ፍልሰተኞች ይላኩ እንደነበረ የድንበር ጥበቃው መስሪያ ቤት ቃል አቀባይ ክላውዲዮ ሄሬራ ገልጸዋል።
Una vez que estos migrantes llegan aquí al centro de procesamiento, se toman
ፍልሰተኞች ይመዘገቡና አሻራቸው ይወሰዳል። የያንዳንዱን ፍልሰተኛ ሁኔታ እንገመግማለን። የጤና ምርመራ ይደረግላቸዋል።
የቴክሳስ ኤልፓሶ ማዕከል ቀንና ሌሊት በጥብቅ የደህንነት ቁጥጥር የሚጠበቅ ነው። ፍልሰተኞቹ ጉዳያቸው ታይቶ እስኪወሰንበት ወንዶቹ፣ ሴቶቹ፣ ቤተሰቦችም እንዲሁ ተለይተው በጥብቅ ቁጥጥር እንዲቆዩ ነው የሚደረገው።
Cada caso es diferente. Actualmente estamos
የያንዳንዱ ፍልሰተኛ ጉዳይ የተለያየ ነው። ወደ ሀገራቸው የምንመልሳቸው ወይም ባስቸኳይ የምናባረራቸውም አሉ። በአሁኑ ወቅት እሱን ነው እየሰራን ያለ ነው።
የማዕከሉ ኃላፊዎች ፍልሰተኞቹ ውሳኔያቸውን እስከሚያገኙ በጥሩ ሁኔታ እንዲቆዩ የተቻላቸውን ሁሉ እንደሚያደርጉ ዋናው የጥበቃ ኃላፊ አንቶኒ ጉድ ገልጸዋል።
ህክምና ይደረግላቸዋል፣ ምግብ ይሰጣቸዋል። እንክብካቤ የሚያደርጉ ሰራተኞችም አሉን። የቀጠርናቸው ሰራተኞች አሉ። እነሱ የማዕከሉን ንጽህናና የፍልሰተኞቹን ደህንነት በመጠበቅ ይረዱናል።
በፍልሰተኞች ማቆያ ማዕከሉ ለህፃናት ልዩ እንክብካቤ ይደረጋል። ፍልሰተኞቹ ቤተሰቦቻቸውንም ሆነ ጠበቃም ማነጋገር እንዲችሉ የስልክ አገልግሎት ተመቻችቶላቸዋል። የመዝናኛ ስፍራም አለ። የሆነ ሆኖ ክላውዲያ ሄሬራ ፍልሰተኞቹ ወደ አሜሪካ የሚያደርጉት ጉዞ ዋጋ የሚያስከፍል እንደሆነ ሊያውቁ ይገባል በማለት አስጠንቅቀዋል።
በወንጀለኛ ቡድኖች አትታለሉ። እነዚህ እናመጣችኋለን እያሉ ብዙ ገንዘብ ያስከፍሏቸዋል። ከዚያ ምንድን ነው የምታገኙት? ወደ አገራችሁ ተመልሶ መላክ።
ወደፊትም አስፈላጊ ሆኖ ሲገኝ በሌሎች አካባቢዎች ተመሳሳይ የፍልሰተኞች ማቆያ ማዕከላት እንደሚከፈቱ የድንበር ጥበቃ መስሪያ ቤቱ አስታውቋል።
ያዳመጣችሁ አላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ የአርብ ምሽት ስርጭት ነው። የመጀመሪያው ምዕራፍ ዝግጅታችንን አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ ደርሰናል። የሁለተኛው አጋማሽ የመጀመሪያ ዘገባ ብዙሃን መገናኛዎች በህትመት ዋጋና በሳተላይት ክፍያ መናር እየተዘጉ ስለመሆናቸው ያወሳል። በኢትዮጵያ እየጨመረ በቀጠለው የህትመት ዋጋና የሳተላይት ክፍያ ምክንያት የብዙሃን መገናኛ ተቋማት ችግር ላይ ስለመውደቃቸው ተገልጿል። የኢትዮጵያ መገናኛ ብዙሃን ምክር ቤት ምክትል ስራ አስፈጻሚ አቶ ታምራት ኃይሉ ለአሜሪካ ድምፅ በሰጡት ቃለ ምልልስ በዋጋ ንረቱ ምክንያት ስራቸውን አቁመው ከገበያ የወጡ ብዙሃን መገናኛዎች መኖራቸውን አስታውቀዋል። የአሜሪካ ድምፅ ያነጋግራቸው የህትመት ብዙሃን መገናኛ ባለቤቶችም በህትመት ዋጋ መናር የተነሳ ስራ ማቆማቸውን ገልጸዋል። የኢትዮጵያ ብዙሃን መገናኛ ምክር ቤት በቅርቡ ባካሄደው ጉባኤ ዘርፉን ስለገጠሙት ፈተናዎች መወያየቱን ያነሱት አቶ ታምራት መንግስት ለችግሩ ትኩረት እንዲሰጥ ጠይቀዋል። ገብረ ሚካኤል ገብረ መድን ዝርዝሩን ይዟል።
ላለፉት ዓመታት በአዲስ አበባና በዋና ዋና ከተሞች መንገዶችና የመዝናኛ ስፍራዎች በብዛት ሲነበቡ የነበሩት የህትመት ብዙሃን መገናኛዎች ከቅርብ ጊዜ ወዲህ በቁጥርም በአይነትም እየተመናመኑ ይታያሉ። ለዚህም ከሚጠቀሱት የተለያዩ ምክንያቶች ውስጥ የህትመት ዋጋ መናር ዋናው እንደሆነ የዘርፉ ባለሙያዎች ይናገራሉ። አቶ ቴዎድሮስ ካሳው የሀበሻ ወግ መጽሔት ዋና አዘጋጅ ሲሆን ችግሩ በየጊዜው እየተባባሰ እንደመጣ ያስረዳል።
ከ2008 ዓ.ም ጀምሮ እስካለንበት ከ2016 ዓ.ም ድረስ ነው በህትመት የነበር ነው። የዛን ወቅት በመጀመሪያ በምንጀምርበት ጊዜ ሁሉም ነገር ጥሩ ነበረ። ከወረቀት ጋር የተያያዘ ስጋት አልነበረንም። 2010 እንደዚህ ለውጡ ከመጣ በኋላ ወረቀት በየጊዜው እየጨመረ መጣ። መጽሔቱን ጽፈን አዘጋጅተን በፒዲኤፍ ፎርማት አዘጋጅተን ነው እንግዲህ የምናሳተመው እና አዘጋጅተን ማተሚያ ቤት ልንልከው ስንል ቆየ፣ ዛሬውን ዋጋ እናቀውም፣ አንዴ እንስራላችሁ ብሏል። እንደ አዲስ ነበረ በየሳምንቱ ዋጋ እየተሰራ የነበረው። ሁለተኛ ደግሞ ጭማሪ እናደርግ ነበረ። 10 ብር ነበር የዛን ጊዜ የነበረው። አሁን መጨረሻ ስናቆም 50 ብር ነው የሚያቆም ነው እና በኋላ ግን እኛ ራሱ ዋጋ መጨመር እኛ ራሱ እያፈርን መጣን። ሳምንታዊ የነበረውን በኋላ በ15 ቀን አደረግን፣ እየከበደን ሲመጣ ማለት ነው። ከ15 ቀንም አለፈና ደግሞ እንደዚህ 20 ቀንና በወር ወደ ማድረግ ደረጃ ሄድን። ሁሉም ነገር ከአቅም በላይ ሆነ። ንግድ ፈቃዱን አልመለስንም፣ ግን ህትመት አቁመናል። ለብዙዎች ልሳን ጭምር ስለሆነ የሆነው የነዛ ሰዎች ድምፅ አልባ ነው የሆኑት።
የህትመት ዋጋ መናር እድገቱ ፈጣን እንደሆነ የሚገልጸው ደግሞ ለአራት ዓመታት በገበያው ከቆየ በኋላ ህትመቱን በቅርቡ ያቆመው የአዲስ ማለዳ ጋዜጣ ባለቤት አቶ አማኒሁን ረዳ ነው።
ስንጀምር እናበት ከነበረው ወደ 560% ዋጋ ጭማሪ ነው ይበጠላል። ከአራት ዓመት በኋላ ነው ያቆምነው። ለምሳሌ ስንጀምር 6 ብር ከ39 ሳንቲም አካባቢ፣ 6 ብር ከ50 በታች ነው አንዱ ጋዜጣ ስናሳትም የነበረው ብርሃንና ሰላም። ፋይናሊ እኛ አዲስ ማለዳን ህትመቱን ለማቋረጥ እነሱም አዲስ ማለዳን 35 ብር በላይ ነበር ይታተም የነበረው። እኛ ግን ለአንባቢ የምናቀርብበት ዋጋ 10 ብር ነው። አከፋፋዮችና ቸርቻሪዎች ከዛ ላይ የሚወስዱትን ወስደው እኛ ጋር 7 ብር ከ50 ነው ይመጣ የነበረው። ግን ብዙ እርቀት ሊስተን አልቻለም። እዚህ አዲስ ማለዳም ለማቆም ተገደናል ማለት ነው።
የኢትዮጵያ መገናኛ ብዙሀን ምክር ቤት ምክትል ስራ አስፈጻሚ አቶ ታምራት ኃይሉ በጉዳዩ ላይ ለአሜሪካ ድምፅ በሰጡት ቃለ መጠይቅ የህትመት ብዙሀን መገናኛዎች ችግር ላይ መውደቃቸውን ይናገራሉ።
የህትመት መገናኛ ብዙሀኑ ኦልሞስት አሁን እየጠፋ ያለበት ደረጃ ላይ ነው ያለው። እኛ ጋር እንግዲህ ያሉ የህትመት መገናኛ ብዙሀን ከግማሽ በላይ የሚሆኑት የሚያትሙ አይደሉም። አሁን በቀጥታ በህትመት ጋዜጣና መጽሔት ያሳትሙ የነበሩ ፊታቸውን ወደ ዲጂታል ሚዲያ ያዞሩና ያቋረጡ ህትመታቸውን ናቸው ያሉት። በህትመት ላይ ያሉትም 3-4 በላይ አይሆኑም እኛ ጋር አባል ሆኖም እየሰሩ ያሉት የግሎቹ። ስለዚህ ይሄ ችግር ምንድን ነው? በዋናነት እንግዲህ የህትመት ዋጋ እየናረ ነው፣ እየጨመረ ነው ያለው። የህትመት ዋጋ እየጨመረ ባለበት ጊዜ ደግሞ የአንባቢው ቁጥር እየቀነሰ ይመጣል። ምክንያቱም የህትመት ዋጋውን ለመቋቋም የመሸጫ ዋጋውን ከፍ ሲያደርጉ ደግሞ ካለው ኑሮ ውድነት አንጻር ገዢዎች ብዙ አይኖሩም። በዚህ የተነሳ ኮፒ ይቀንሳል እና የሚያዋጣ አይነት የቢዝነስ ዘርፍ አይደለም።
ይኸው ችግር ለበርካታ ብዙሃን መገናኛዎች መዘጋት አሊያም ወደ ዲጂታል አውድ ለመሸጋገር ገፊ ምክንያት እንደሆነ አቶ ታምራት ገልጸው የተቀሩትም ገበያ ላይ ለመቆየት እየታገሉ መሆናቸውን ያመለክታሉ።
እኔ ላለፉት 22 ዓመታት ነው በህትመት ኢንዱስትሪ ውስጥ የቆየሁት። ቀደም ሲል በየሳምንቱ በየ15 ቀኑ ይታተም ነበረ የኛ ቁም ነገር መጽሔት። አሁን በየሳምንቱ በየ15 ቀኑ ለማተም የሚያስችል እድል የለም። በዚህ የተነሳ በየወሩ ነው ለማውጣት ጥረት እያደረግን ያለ ነው። እሱም ሆኖ በጣም በተወሰነ ኮፒ ነው እየተሰራጨ ያለው። እርግጥ እሱም እየታተመ ያለው ኦልሞስት በጎ ፈቃደኛ በሚባሉ የማስታወቂያ ድርጅቶች፣ የግል ድርጅቶች በሚሰጡ ማስታወቂያ እየተደጎመ የሚወጣ ነው። ድጎማ ከሌለ መጽሔቱን ማሳተም የሚቻልበት እድል በጣም ዜሮ ነው። በጣም ልዩ ደግሞ የሚያስገርመው ነገር ምንድን ነው? በዚህ ወር ያሳተምክበት ሂሳብ በሚቀጥለው ወር አታሳትምበትም እና የሚቀጥለው ወር ደግሞ ምን እንደሚመጣ አታውቅም። ስለዚህ ራስን ማዘጋጀት ያስፈልጋል። ምናልባት በሚቀጥለው ወር አይወጣ ይችላል
አቶ አማን ይሁን ረዳ ለህትመት ዋጋው መናር ልዩ ልዩ ምክንያቶችን ይጠቅሳሉ። በተለይም የኮቪድ-19 ወረርሽኝ እንደዚሁም የጦርነትና የግጭት ተጽዕኖ ኢኮኖሚያዊ እንቅስቃሴውን በማወቁ ማስተዋወቂያ አስነጋሪዎች ዘርፉን እንዳይደግፉ ማድረጉን ተናግረዋል። ከውጭ ምንዛሪ ጋር ተያይዞ ያለው ተግዳሮትም በህትመት ኢንዱስትሪው ላይ የራሱን አሉታዊ ጫና ማሳረፉን ይገልጻል።
ለህትመት የሚያስፈልግ ግብዓት ለጋዜጣም በለው ለተማሪ መጽሐፍም በለው ለምንም ጉዳይ የሚያስፈልገው የህትመት ግብዓት 100% ከውጭ የሚመጣው። ይሄ ደግሞ ሀገሪቱ በአሁኑ ሰዓት ካለችበት ከፍተኛ የሆነ የውጭ ምንዛሬ እጥረት እና የኢኮኖሚ መቀዛቀዝ አንጻር ከፍተኛ የሆነ የዋጋ ንረት ተከስቷል። በወረቀት፣ በቀለም፣ ሌሎችም የህትመት ግብዓቶች ዋጋ ላይ በጣም ከፍተኛ ጭማሪ ይታያል።
በበይነ መረብ የሚሰራጩ የብዙሃን መገናኛዎች መበራከትም ለዚሁ ዘርፍ ፈተና መደቀናቸውን አቶ አማን ይሁን ይናገራል።
በኢንፎርሜሽን ኮሚኒኬሽን ቴክኖሎጂ በኩል የመጣው አብዮት ልናስቆሙ የምንችለው ሳይሆን በፍጥነት እየሄደ ያለን ባቡር ወደ ባቡሩ ገብተን አብረን መጓዝ፣ ሌላ ምንም አማራጭ የለም። አሁን የፈለገ መንግስት 1 ቢሊዮን አይደለም በየአመቱ 5 ቢሊዮን ብር ህትመት ሚዲያው እንዳይጠፋ እደጉማለሁ ቢል ከመሞት አይደለም። በዋሽንግተን ፖስት እንደ ሳን ፍራንሲስኮ ክሮኒክል ብዙዎቹን ጎብኝተናል፣ ሄደን አይተናቸዋል። እና ሽሪንክ እያደረጉ ነው። ይህንን ፈተና እድልም ጭምር የመጣ መሆኑን ተገንዝበን ይበልጥ ህዝባችን ወቅ እና መረጃ የማግኘት መርክ ስላለው እነዚህም ትሉ ተጠቅመን እንዴት ነው ገልተኝነትን ስርዓት ባለው መንገድ ሪሊ ተልኮ መውጣት በሚያስችል አግባብ መምራት የምንችለው ምንም ማሰብ ያለብን ጊዜ ነው ማስረበድ የምለት ሰውን ስማርትፎን የተጠቀመ ያለ ጋዜጣ የፈለገ ብዙ ቢታተም 1000 ኮፒ ይታተማል። የህትመት ሚዲያውን ይዘን ካልቀጠልን የሚል መንገታገት ተገቢ ነው ብዬ አላምንም። ፊትለፊታችን ሌላ ትልቅ እንድላለ ዲጂታል ቴክኖሎጂ ይዞ የመጣ ያንን በፍጥነት ግራብ አድርጎ በዚህ አዲስ ሪያሊቲ ውስጥ መስማማት ነው ያለ።
አቶ ቴዎድሮስ ካሳው ግን ሁለቱም ተጣጥመው መሄድ እንደሚችሉ ይናገራል።
አንዳንዶች የሚያነሱት ሀሳብ አለ። ለምሳሌ ዲጂታል ሚዲያው መምጣቱ እሱ ነው የህትመት ነገርን ወደኋላ ያስቀረው ይላሉ። ያ ግን ትክክለኛ ሀሳቤና አመለካከት አይደለም ብዬ ነው የማስበው። ምክንያቱም በዲጂታል ጉዳይ ከተነሳ የሰለጠነው ዓለምም ከኛ የበለጠ ዲጂታል ሚዲያውን እያስኬደ ነው ያለው። ግን ዲጂታሉም ህትመቱም ጎን ለጎን ነው እየሄደ ያሉት በየትኛውም የሰለጠነው ዓለም።
የኢትዮጵያ መገናኛ ብዙሀን ምክር ቤት ምክትል ስራ አስፈጻሚው አቶ ታምራት በበኩላቸው ከህትመት ይልቅ የዲጂታል ብዙሀን መገናኛው ለቁጥጥር ስለሚያስቸግር ጉዳት ያስከትላል ባይ ናቸው።
እኛ እንደ ፈተና የምናነሳው ነገር ምንድን ነው? ዲጂታል ሚዲያው እንደሚታወቀው በጋዜጠኞች ብቻ የተሞላ አይደለም። የተለያየ ፍላጎት ያላቸው የጋዜጠኝነት ስርዓት ደንብና ስነ ምግባር ደንቡን የማይከተሉ ወይም የማያውቁ ወይም ሆን ብለው የሚጥሱ ሰዎች ያሉበት ከመሆኑ ጋር ተያይዞ የሚተላለፉት መረጃዎች ምን ያህል ተአማኒ ናቸው፣ ምን ያህል ወቅታዊ ናቸው፣ ሚዛናዊ ናቸው የሚለው ጉዳይ ያሳስበናል እና ከዛ ጋር ተያይዞ በጣም በርካታ ሐሰተኛ መረጃ ስርጭቶች እና የእርስ በርስ ግጭት ሊያስነሱ የሚችሉ መልእክቶች ሲተላለፉ ይታያል እና እዛ ውስጥ ያለው ችግር ምንድን ነው? ይህንን ደግሞ አክብሮ የመስራትና የጋዜጠኝነት ስነ ምግባርን የመከተል ጉዳይ ነው።
ችግር ላይ የወደቁት የህትመት ብዙሃን መገናኛዎች ብቻ ሳይሆኑ የቴሌቪዥን ጣቢያዎችም ናቸው ያሉት አቶ ታምራት ኃይሉ ይህም ከሳተላይት ክፍያ ጋር እንደሚያያዝ ጠቁመዋል።
መደበኛ የዕለት ተዕለት ስራቸውን አከናውነው ለሰራተኞች ደሞዝ፣ የቤት ኪራይ፣ የስራ ማስኬጃ እሱን ሁሉ ለማድረግ እና የሳተላይት ክፍያ ለመክፈል በጣም ችግር ላይ ናቸው ያሉት እና እነሱም እንደዚሁ በተለይ በውጭ ምንዛሬ የሚከፈል ደግሞ መሆኑ የሳተላይት ክፍያ ሌላ ፈተና ሆኖባቸዋል እና አንዳንዶቹ የማቋረጥ ሂደት ውስጥ ናቸው ያሉት። አንዳንዶቹ ደግሞ ካሉበት ደረጃ ወይም ከኳሊቲው ዝቅ በማለት አነስተኛ ክፍያ ዋጋ ሲቀንሱ አብሮ የቴሌቪዥኑ ኳሊቲ ይቀንሳል፣ ከኤችዲ ወደ ኤስዲ ይቀየራል።
የኢትዮጵያ መገናኛ ብዙሀን ምክር ቤት ባለፈው የካቲት 28 ቀን 2016 ዓ.ም በአዲስ አበባ ባካሄደው ዓመታዊ ጠቅላላ ጉባኤ ችግሮቹንና ተግዳሮቶቹን አንስቶ መወያየቱንና ለመንግስትም ጥያቄዎችን ማቅረቡን የምክር ቤቱ ምክትል ስራ አስፈጻሚ አቶ ታምራት ኃይሉ ገልጸዋል። መንግስት ለአሳሳቢው ችግር ትኩረት እንዲሰጥም ጠይቀዋል።
የህትመት መገናኛ ብዙሃኑን ለመመለስ የህትመት ዋጋ በተለይ በወረቀት ላይ ያለው ታክስ መንግስት ኮንሲደር እንዲያደርግ፣ ምክንያቱም ያሉት የመገናኛ ብዙሀን የህትመት መገናኛ ብዙሀን ቁጥራቸው ብዙ የሚባል አይደለም። ለእነሱ የሚታተመው ነገር ላይ የወረቀት ዋጋ ቅናሽ ቢደረግ ቢያንስ በተወሰነ ደረጃ ገበያውን ለመቋቋም ይቻላል የሚል እምነት አለን። ከአሁን በፊትም ይህንን ለሚመለከታቸው የመንግስት ተቋማት በደብዳቤም አሳውቀናል። ከዚህ በተጨማሪ ደግሞ የህትመት መገናኛ ብዙሀን በተለይ ፕሬሱ ከመጽሐፍ ህትመት በተለየ ሁኔታ የቫት ከፋይ ነው። ከእያንዳንዱ ጋዜጣ ላይ ወይም ከእያንዳንዱ መጽሔት ላይ እኛ ቫት ከፍለን አሳትመን መልሰን ደግሞ ቫት ሰብስበን ለመንግስት መክፈል ይጠበቅብናል እና ምናልባት የቫቱንም ከህትመት መገናኛ ብዙሃን ለማንሳት ለመንግስት እንደ አንድ የቀረበ ጥያቄ ነው። በዚህ ጠቅላላ ጉባኤ ላይም እንደ አንድ የመፍትሄ ሀሳብ የተነሳ ጉዳይ ነው። መገናኛ ብዙሀን በጣም በርካታ ችግሮች እየተጋፈጡ ነው ያሉት። አንዳንዶቹ ህትመት አቁመዋል። አንዳንዶቹ ከአየር ላይ ሳተላይት ወርደዋል። ከስራው መራሳቸውን ያገለሉ መገናኛ ብዙሀን ስላሉ እንደው ይሄንን ወደ መደበኛው ስራ መመለስ የሚቻልበትን እድል በጋራ እንድንፈልግ ለመንግስትም ጥሪ እናቀርባለን።
በብዙሀን መገናኛዎች መሰረተ ህልውና ላይ የተጋረጠው ይኸው ፈተና ዘርፉ ለዲሞክራሲ መስፋትና መዳበር እንደዚሁም ሐሳብን ለመግለጽ ነጻነት የሚያበረክተውን ሚና የሚያዳክም እንደሆነ ባለሙያዎቹ አመልክተዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ከአሜሪካ ድምፅ እየተላለፈ የሚገኘውን አርብ ምሽት ስርጭታችን ነው እየተከታተላችሁ የምትገኙት ተመልካቾቻችን፣ እንዲሁም አድማጮቻችን። በመቀጠል ደግሞ በአፍሪካ እየተስፋፋ ስላለው የሩሲያ ተጽዕኖ የሚያወሳውን ዘገባ እናሰማችኋለን። ለአፍሪካ ሀገራት የጸረ ሽብር እንቅስቃሴ አጋር
ለረጅም ዓመታት
ፈረንሳይን የመሳሰሉ ምዕራባውያን ሀገራት አካባቢውን ጥለው መውጣታቸው ሩሲያ ወታደራዊ ተሳትፎዋን በአፍሪካ ላይ እንድታጠናክር እያገዛት ነው ሲሉ ባለሙያዎች ተናግረዋል። ሩሲያ በአፍሪካ ያላትን ወታደራዊ ተጽዕኖ በተመለከተ በአዲስ አበባ ዩኒቨርሲቲ የአፍሪካና እስያ ጥናትና ምርምር ማዕከል ረዳት ፕሮፌሰር የሆኑት ዶክተር ሳሙኤል ተፈራና የዓለም አቀፍ ጉዳዮች ተንታኝ ብስራት ከፍለኝን ያነጋገረው አስማማው ነው። ቀጣዩን ዘገባ አስተናርቷል።
ለረጅም ዓመታት ጽንፈኛ ሲሉ በሚጠሯቸው አክራሪ ታጣቂዎች ሲታመስ በቆየው የሳህል ቀጠና ባሉ አገራት የተካሄዱ ተደጋጋሚ መፈንቅለ መንግስቶችን ተከትሎ ወደ ስልጣን የመጡት ወታደራዊ ጁንታዎች ከሩሲያ ጋር ያላቸውን ወዳጅነት ማጥበቅ ላይ አተኩረዋል። ይህ ደግሞ እስከ ወታደራዊ ትብብር ድረስ የዘለቀ ለመሆኑ ከወር በፊት ለመጀመሪያ ጊዜ የሩሲያ መከላከያ ሚኒስቴር ወደ ቡርኪና ፋሶ ወታደሮች መላኩን ያስታወቀበት እውነት ማሳያ ተደርጎ ይወሰዳል። በአዲስ አበባ ዩኒቨርሲቲ የአፍሪካና እስያ ጥናትና ምርምር ማዕከል ረዳት ፕሮፌሰር የሆኑት ዶክተር ሳሙኤል ተፈራ የእነዚህ ሀገራት የጸረ ሽብር አጋር የነበሩ የምዕራባውያን ሀገራት ወታደሮች መውጣት ተከትሎ የሩሲያ ወታደራዊ ስምሪት ተሳትፎ በአካባቢው እየጨመረ መጥቷል ይላሉ።
የፈረንሳይን መውጣት እግሩን ተከትሎ እንደዚህ አይነት ተመሳሳይ የሚመስሉ እንቅስቃሴዎች መደረጋቸው በጣም አሳሳቢ ነው። በሌላው መልኩል ደግሞ ራሽያ መንግስት በተለይ ዋግነር ግሩፕ መሪን ሞት ተከትሎ አፍሪካ ውስጥ ያለውን እንቅስቃሴ በደንብ በተጠናከረ መልኩ ወታደራዊ ፕሬዘንሱ በማድረግ አሁን ኒጀር ላይ እንደምናየው እንቅስቃሴዎችን ጀምሯል እና እነዚህ እንቅስቃሴዎች በቀላሉ የሚታዩ አይደለም። ምልህ የዋግነር ግሩፕን ይመራ የነበረው ሌላው ሰው ከፑቲን ጋር ጸብ ውስጥ ገብቶ መጨረሻ ላይ ደግሞ ራሽያ አሸንፋ ወስዳ የራሽያ መንግስት በግሉ ቁጥጥር ስር ያደረገው ቢሆንም ከዛ ፓወር ትራንዚሽን ባሻገር መሬት ላይ ግን እነዚህ እንቅስቃሴዎች ቀጥለዋል። ሱዳን ውስጥ ላለው ረብሻ፣ ሴንትራል አፍሪካ ውስጥ ላለው ረብሻ ዋግነር ተቀጣሪ የጦር ሰራዊቶች ያላቸው ሚና ቀላል የሚባል አይደለም። ከጸጥታ ባለፈ የተለያዩ ሚነራሎች፣ ነዳጅ፣ ወርቅ የመሳሰሉ ንግዶች ውስጥም የሚሳተፉ ናቸው።
በቀዝቃዛው ጦርነት ወቅት የቀድሞ ሶቪየት ህብረት ኢትዮጵያን ጨምሮ ለአብዛኞቹ የአፍሪካ ሀገራት የጦር መሳሪያና የወታደራዊ ስልጠናዎች ድጋፍ ታደርግ ነበር። ከጦርነቱ ማብቃት በኋላ ግን ይህ ሩሲያ ከአፍሪካ ሀገራት ጋር የነበራት ትብብር በዋናነት በጦር መሳሪያ ሽያጭ ላይ ያተኮረ እንደነበረም ባለሙያዎች ይናገራሉ። የዓለም አቀፍ ግንኙነት ጉዳዮች ተንታኝ የሆኑትና ለበርካታ ዓመታት ዓለም አቀፍ ዘገባዎችን ትንታኔ በመስራት የሚታወቁት አቶ ብስራት ከፈለኝ እንደሚሉት መፈንቅለ መንግስት በተካሄደባቸው የሳህል ቀጠና ሀገራት የቅርብ ጊዜ የሩሲያ ተሳትፎ ማየል ከጸረ ቅኝ ግዛት አስተሳሰብ ጋርም የተያዘ ነው።
ምክንያቱም ሩሲያ በአፍሪካም በሌሎች የዓለማችን ክፍሎችም የቅኝ ግዛት ታሪክ ስለሌላት ከዛ አስተሳሰብ የወጣችና ለአፍሪካ የተሻለ እይታ ሊኖራት ይችላል የሚለው አመለካከት የበለጠ እየገነገነ ስለመጣ ራሽያም ይህንን አካባቢ ያሰበችበትም ያላሰበችበትም አጋጣሚ እየመጣ ሲመጣ ወታደራዊ አዛዦቹም እንዲህ አይነት ስሜት እያዳበሩ ሲመጡ አጋጣሚውን ተጠቀመችበት። ከዚህ በፊት ያው እንደምታውቀው ራሽያ ከሶቪየት ህብረት መፈራረስም በኋላም ቢሆን በሶቪየት ህብረት ዘመን ተጽዕኖ ባሳረፈችባቸው ሀገራት የበለጠ የውጭ ጉዳይ ፖሊሲዋን ታራምድ ነበረ። አሁን ግን ከቅርብ ጊዜያት ወዲህ ያው የዓለም ጂኦፖለቲካ በጣም እየተቀያየረ ኃይልን ጉልበትን በየቦታው ማሳረፍ እየጨመረ ሲመጣ እነዚህ ሀገራት አፖች ማድረግ ወይም ከነሱ ጋር አብሮ መስራት እነሱም ሀገራቱም እንዲህ አይነት ነገር ፍላጎት እንዲያሳዩ አድርጓል። ለምሳሌ በቅርቡ የቻድ መሪ ወደ ሞስኮ ሄደው ጉብኝት አድርገዋል እና እንደውም ከ1963 እንደ አውሮፓውያን አቆጣጠር በኋላ ለመጀመሪያ ጊዜ ነው የቻድ መሪ ሞስኮ ሲሄድ ስልጣን ላይ ያለ መሪ ሞስኮ ሲሄድ እና አዳዲስ የሆኑ ግንኙነቶችን ማዳበር አዳዲስ የሆኑ አሰራሮችን ማዳበር እያመጣች ነው። አሁን እንደውም ዋግነር የሚባለውን ቡድን ከመስራቹ የቭጌኒ ፕሪጎዥን ጥልፈት በኋላ በአዲስ መልክ አፍሪካ ኮር የሚል አንድ የአፍሪካ ኃይል ፈጥራ አሁን ደግሞ በስፋት እየተንቀሳቀሰች ትገኛለች እና የተፈጠረውን ክፍተት ራሽያ እንድትገባበት ምክንያት የሆነ ይመስላል።
የውጭ ግንኙነት ምክር ቤት ወይም ካውንስል ኦን ፎሬን ሪሌሽንስ የተሰኘው የአሜሪካ ገለልተኛ የልሂቃን ተቋም ያወጣው መረጃም የዋግነር ወታደራዊ ኃይሎች ከዓመት በፊት በ13 የአፍሪካ ሀገራት ተሰማርተው እንደሚገኙ ያሳያል። በተጨማሪነት በቅርቡ የአፍሪካ የሰላም ጓድ በሚል ስያሜ ወደ ቡርኪና ፋሶ 100 ወታደሮች መላኩን የገለጸው የሩሲያ መከላከያ ሚኒስቴር በቀጣይም በሌሎች ሀገራትም ተመሳሳይ ወታደራዊ ድጋፍና ትብብሮች እንደሚያደርግ አስታውቋል። ይህን ሀገራቱ ከሩሲያ ጋር የጀመሩት ወታደራዊ ትብብር ምዕራባውያን ሀገራት ጋር ካለ ጊዜያዊ ልዩነቶች የመለጨ እንጂ ስትራቴጂካዊ አይደለም ሲሉ የሚተቹት ዶክተር ሳሙኤል የሀያላን ሀገራት ሽኩቻን በማናር አፍሪካንም የፉክክር ማዕከል ሊያደርጋት ይችላል ሲሉ ስጋታቸውን ያመለክታሉ።
ፈረንሳይን ጣልቃ ገብነት በሀገራቸው ላይ የኮሎኒያል ቅኝ ግዛት ፕሮጀክቱን ማስቀጠል ኤክስቴንድ ማድረግ ነው። ሀገራችን ህዝባችን ተጎድቷል ብሎ ከዛ ራሱን ነጻ ለማውጣት የሚነሳ ማንኛውም ወታደራዊ በሎ ሲቪል ሀይል እና የመንግስት ስልጣን የሚቆናጠጥ ቡድን ወይም ፖለቲካል ፓርቲ ሌሎች እነዛን ኃይሎች የሚቃወሙ ሰዎችን ድጋፍ በማግኘት ስም መልሶ ወደዛ ስፔስ የሚያመጣ ከሆነ ያንን የሚፈቅድ ግዛት ውስጥ እንዲገቡ የሚፈቅድ ከሆነና ሌላ ያን መሰል ትብብር የሚያደርግ ከሆነ ነጻነቱ በጣም የታሰበበትና ግብም የሚመታ ነው ብዬ አላስብም። ነገር ግን እንደምታውቀው ምዕራቡ ዓለም በአውሮፓ ህብረትና አሜሪካን በተለይ ማንሳት እንችላለን። ከዛ በኋላ ደግሞ ከራሽያ ጋር ያላቸውን ከሩሲያ ጋር ያላቸውን ደግሞ ግጭት እና ፍጭት ደግሞ በደንብ እናያለን እና አፍሪካ አሁን ዝም ብለን ስናየው በጥቅሉ በጸጥታው ምክር ቤት ውስጥ የሚደረጉ የሀሳብ ፍጭቶቻቸውን ኤክስቴንድ አድርገው በጡንቻም በሀሳብም የሚገጥሙባት መሬት ወይም ስፔስ እየሆነች ነው ማለት እንችላለን። የእኛንም የምስራቅ አፍሪካን የአፍሪካ ቀንድን ያለበትን የጦር ሰፈሮች መስፋፋት አሁን ደግሞ ምዕራቡን የፈረንሳይን መውጣት እግር ተከተሉ ጤነኛ የሚባል አካሄድ ነው ብዬ አላስብም። ግን እንደ የፖለቲካ አጋርነትን ወታደራዊ በደህንነት ዙሪያ እንደሚደረጉ አጋርነቶች ደግሞ እንደዚህ አይነት ግንኙነቶች እና ወዳጅነቶች አይኖሩም ማለት አንችልም። ባላንስን በተወሰነ መልኩ የማድረግ ነገር የምዕራቡን ተጽዕኖ በራሽያ ወደዚህ ስፔስ መምጣት ባላንስ የማድረግ አይነት ነገር ይታያል። አይሁን ብለን የምንለውም አይደለም። ግን በዘለቄታው ግን ይህንን ራሽያን ለሚጋብዘውም ለአህጉሪቱ ጸጥታና ደህንነት ስጋትን ከማቅለል አንጻር የሚሰሩ ስራዎችን የውጭ ጣልቃ ገብነቶች በእጅጉ ይጎዳሉ የሚል እምነት አለ።
አብዛኞቹ መፈንቅለ መንግስት የተካሄደባቸው ሀገራት ማዕከላዊ መንግስቶቻቸው የተዳከመ ነው የሚሉት አቶ ብስራት ከፈለይ በበኩላቸው ሩሲያን ጨምሮ የውጭ ኃይሎች በመጋበዝ ውስጣዊ ችግሮቻቸውን ለመፍታት የሚያደርጉ ጥረት ዘላቂ ሰላም ማምጣት የሚያስችል እንዳልሆነም ይገልጻሉ።
አጠቃላይ ፖለቲካዊ ችግር የፈጠረው አለመረጋጋት ስለሆነ በሁለት ሀያላን መካከል የሚደረግ ፉክክር ችግሩን ይፈተዋል ተብሎ አይታሰብም። ምክንያቱም መሰረቱ የፖለቲካ አለመረጋጋት ነው። ያ የፖለቲካ አለመረጋጋት የተበላሸ ፖለቲካ ጦርነት ይወልዳል እንደሚባለው በዛ ስለሆነ ምንጩ ያንን ነገር ለማስተካከል የሀያላን ፉክክር አይደለም መፍትሄ የሚሆነው። ጠንካራ ማዕከላዊና እነዚህ ግዛቶችን የሚያስተዳድሩ በየደረጃው ያሉ መንግስታት የተሻለ አቅም እንዲኖራቸው ማድረግ ነው የሚሆነው። ምክንያቱም እዚህ የጸጥታ ክፍተት ወይም ሴኪሪቲ ቫኪዩም ስለተፈጠረ ነው እንዲህ አይነት ችግር ውስጥ የተገባው። ግን ዞሮ ዞሮ ምንድነው በእነዚህ ሀገራት ውስጥ የሀያላኑ ፉክክር እያደገ ነው የሚመጣው። ምክንያቱም አሁን ክፍተት አለ ተብሎ ራሽያ ስትገባ፣ የራሽያ መግባት ደግሞ የበለጠ የምዕራቡ ኃይል በሌሎች ጎረቤት ሀገሮች የሚሆን በአካባቢው ወታደሮቻቸውን እንዲያሰፍሩ ተጨማሪ ገፊ ምክንያት ይሆናል።
አሜሪካ በተደጋጋሚ ባወጣቻቸው መግለጫዎች ቀደም ሲል የዋግነር ታጣቂዎች በአፍሪካ ባሉ አለመረጋጋቶች ውስጥ ተሳትፎ እንዳላቸው በማንሳት ስትወቅስ ቆይታለች። የዓለም አቀፍ ጉዳዮች ተንታኙ ብስራት ከፈለኝ እንደሚለው የአፍሪካ ሀገራት ወቅታዊ የፖለቲካ ቀውስ ለመፍታት ሩሲያን ጨምሮ የሌሎች የውጭ ሀገራት ጣልቃ ገብነትን ከመሻት ይልቅ ችግሮቻቸውን በዘላቂነት ለመፍታት ጥረት ማድረግ ላይ ማተኮር ይኖርባቸዋል።
የተለያዩ ቡድኖች የሚወከሉበት መንግስት እንዲኖር፣ በጎሳ ወይም ደግሞ በሃይማኖትም መገለል እንዳይኖር እና በሁሉም በጠረፍም በመሀልም ያለው የአፍሪካ ሰው የሚወከልባቸው መንግስታትን፣ ስርዓትን እንዲሁም ተቋማትን መገንባት የግድ ነው የሚለው ምክንያቱም አልተወከልኩም ወይም እንዲህ አይነት የመከፋት ስሜት አለኝ የሚሉ ቡድኖች ወደ በረሃ በወጡ ቁጥር ወይም ወደ ጫካ በገቡ ቁጥር የማዕከላዊ መንግስቱም እየተዳከመ ተጨማሪ ጣልቃ ገብነት የሚፈጠርበትም ሁኔታ እየተፈጠረ ነው የሚሄደው እና የአፍሪካ የውስጥ ፖለቲካ የውስጥ መረጋጋት ሁሉንም ነገር ለመፍታት መንስኤ ወይም መነሻ ይሆናል የሚል እምነት አለ።
ከሰሞኑ አሜሪካ በሳህል ቀጠናዎች የሚካሄደውን የጸረ ሽብር ተልእኮ የምታግዝበት የኒጀር ወታደራዊ እንቅስቃሴዋን በተመለከተ የተደረገው ስምምነት ማቋረጡን የኒጀር ወታደራዊ አገዛዝ አስታውቋል። አሁንም ወታደሮቿ በዚያው እንደሚገኙ ገልጻ ያስተባበለችው አሜሪካ በበኩሏ ሀገሪቱ ከሩሲያና ኢራን ጋር የፈጠረችው ትብብር እንዳሳሰባት አስታውቃለች። ልክ እንደ ኒጀር ሁሉ በመፈንቅለ መንግስት ወታደሮች ወደ ስልጣን የመጡባቸው የምዕራብ አፍሪካ ሀገራት ግን የቀደመ የምዕራባውያን ሀገራት ወዳጅነታቸውን እያፈረሱ ከሩሲያ ጋር አዲስ ወዳጅነታቸውን ማጥበቅን ይዘዋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
አስማማውን አመሰግናለሁ። ከአሜሪካ ድምፅ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው እያዳመጣችሁ የምትገኙት አድማጮቻችን፣ እንዲሁም ተመልካቾቻችን። በመቀጠል ደግሞ ወደ አንድ ቴክኖሎጂ ነክ ዘገባ እንሻገራለን። ሰው ሰራሽ ልህቀትና የሶስት ገጽ ወይንም ልኬት ህትመት 3D ፕሪንቲንግ የመኪና ንድፍና ምርትን ለመቀየር ተዘጋጅቷል። የቪኦኤዋ ጂኒያ ዳሎት በሎስ አንጀለስ የሚገኘውን የወደፊቱን የመኪና ንድፍ የሚሞክርበትን ጋራዥ ጎብኝታ የላከችውን ዘገባ እንግዶ ወልዴ ያሰማናል።
ባለፉት 100 ዓመታት ውስጥ መኪኖች የሚመረቱበት መንገድ ብዙም አልተቀየረም፣ ውጤታማም አልነበረም የሚሉት ፈጣሪና የመኪና ንድፍ አውጪ የሆኑት ኬቪን ዚንገር ናቸው።
አንድ አይነት የሆነውና እንደ ልብ መቀየር የማያስችለው የመኪና ንድፍ ብዙ ጊዜንና ገንዘብን ይወስዳል። ልክ እንደ ብስኩት ቅርጽ ማውጫ ያንኑ አይነት ንድፍ ነው የሚሰጠን።
ዚንገርና ልጃቸው ሉክስ ሰው ሰራሽ ልህቀትንና ሶስት ገጽ ወይም ሶስት ልኬት ህትመትን 3D ፕሪንቲንግ ለማለት ነው በመጠቀም ለረጅም ዘመን መኪና የሚመረትበትን መንገድ ለመቀየር በመሞከር ላይ ናቸው። መኪኖቹ ክብደታቸው ቀላል እንዲሆንና ከተለመደው የመኪና ምርት አንጻር ቅርጻቸውን ካለ ብዙ ድካም መቀያየር እንዲቻል አድርገው በመስራት ላይ ናቸው። ልጅ ሉክስ ዚንገር
You'd have to make a new casting mold.
በተለምዶ አስተራር አንድን የመኪና አካል መቀየር ከፈለህ እንደገና የሁሉም ነገር ቅርጽ መቀየር ይኖርብሃል። በዚህኛ በመንከተለው ቴክኖሎጂ ግን መተግበሪያው ላይ ንድፉን እንቀይረውና በሶስት ገጽ ማተሚያው በብረት እናትመዋለን። በትክክል ይገጥማል። ሌላ ቁሳና ባክንም የንድፍ ለውጥ ማድረግ ከፈለህ በጥቂት ቀናት ውስጥ አዲስ የመኪና አካል እናስረክብሃለን።
ዚንገር 21C ብለው የሰየሟትን መኪና ታይም መጽሔት የ2023 ምርጥ ፈጠራ ብሎ ሰይሟታል። በነዳጅም በባትሪም የሚሠራው የመኪናዋ ጉልበተኛ ሞተር 1400 ሆርስ ፓወር አለው። ኬቪን ዚንገር ይቀጥላሉ።
ይህ መኪና የሚያሳየን በሰው በእጅ ከሚመረተው አሰራር አዲስ ወደሆነና ውጤታማ ወደሆነ አሰራር መሸጋገር እንደሚቻል ነው። የቁስና የኃይል አጠቃቀምን የቆጠበ ከተፈጥሮ ጋር የተስማማ አሰራር ነው።
አባትና ልጅ እንደሚሉት እነርሱ የቀየሱት ዘዴ የካርቦን መጠንን የሚቀንስና የመኪና ንድፍንም እንደ ልብ መቀያየር የሚያስችል ነው። በማንኛውም ስፍራ ያሉ አምራቾች ካለ ችግር የመኪና ክፍሎችን ማምረት ያስችላቸዋል። ጂኒያ ዱሎት ለላከችው ዘገባ እንግዶ ለነኝ፣ ዋሽንግተን ዲሲ።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን። በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
ከአሜሪካ ድምፅ ሲተላለፍላችሁ የነበረውን የአርብ ምሽት ስርጭታችንን ነው ስትከታተሉት የነበረው። አብራችሁን ስለነበራችሁ በእጅጉ እናመሰግናለን። ዛሬ ምሽት ሳስተናግዳችሁ ያመሸሁት ሀብታሙ ስዩም ነኝ። በቅንብሩ እስካሁን ድረስ አብራኝ የቆየችው ደግሞ ብርሃን ኃይሉ ናት። ዋና አዘጋጃችን ጽዮን ግርማ ከመላ ባልደረቦች ጋር በመሆን በድጋሚ ይሰናበታለሁ። መልካም ምሽት ይሁንላችሁ።